ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል የአንሳት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በሐማቱማ ተደርሶ በህይወት ታደሰ የተተረጎመው የሶሻሊስቱ ጠንቋይ ጉዳይና ሌሎች ታሪኮች ከሚለው መጽሐፍ የዋልድባን ታሪክ ትረካ እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ማክሰኞ በምዕራብ ጎንደር ዞን ገንዳ ውሃና ሸዲ ከተሞች የመከላከያ ሰራዊት አባላት መንገዶችን በዘጉ ወጣቶች ላይ በከፈቱት ተኩስ 9 ሰዎች ገለው 15 ክፉኛ ተጎድተው ወደ ሆስፒታል መወሰዳቸውን የአይን እማኞች ገልጸዋል። ከማቾቹ መካከል የአምስት ዓመት ሕፃን እንደሚገኝበት ከቦታው የመጣው ዜና ይገልጻል። የግድያው እርምጃ የተወሰደው የሱር ኮንስትራክሽን ድርጅት መሳሪያዎችን በማጀብ ሲንቀሳቀሱ በነበሩ ወታደሮች ሲሆን የተዘጋውን መንገድ ለማስከፈት በወሰዱት እርምጃ እንደነበር ለማወቅ ተችሏል። ከዚህ በተጨማሪ በመተማ ወረዳ ኮኪት የተባለ ቦታ የሱር ኮንስትራክሽን አጃቢዎችና በአካባቢው አርሶ አደሮች መካከል በተደረገው የተኩስ ልውውጥ አንድ የሱር ኮንስትራክሽን ድርጅት ሾፌር ሕይወት ያለፈ መሆኑ ተነግሯል። የመከላከያ ሰራዊት አባላት የፈጸሙትን ግድያ በመቃወም ረቡዕ በባህር ዳር በመተማና በገንዳ ውሃ ከተሞች ከፍተኛ የተቃውሞ ሰልፎች ተካሂደዋል። በተለይ በገንዳ ውሃ በተደረገው ሰልፍ ላይ ከተያዙት መፈክሮች መካከል የወያኔ መከላከያ እኛን አይወክልምና በፍጥነት ይውጣልን፣ በአማራነት ላይ ያነጣጠረ ጥቃት ይቁም የሚሉ እንደሚገኙበት ከአካባቢው የመጣ ዜና ይገልጻል። በተቃውሞ ምክንያት ከአዘዞ እስከ መተማ የሚዘልቀው መንገድ ዝግ ሆኖ የዋለ መሆኑም ታውቋል። በተያዘ ዜና ከቤኒሻንጉል ጉምዝና ከኦሮሚያ አካባቢዎች ተፈናቅለው በባህር ዳር ከተማ በመጠለያ የሚገኙ ዜጎች አገዛዙ እንዲረዳቸው ለመጠየቅ ሰልፍ መውጣታቸው ታውቋል። በቤኒሻንጉል ጉምዝና በኦሮሚያ አዋሳኝ አካባቢ ላይ ከተከሰቱ ግጭቶች ጋር ግንኙነት ላላቸው የተባሉ 171 ሰዎች በቁጥጥር ስር መዋላቸውን በአካባቢው የተቋቋመ የኮማንድ ፖስት ቃል አቀባይ ገለጸ። ኮማንድ ፖስቱ እስካሁን ድረስ ባደረገው ፍተሻም 49 ክላሽንኮቭ፣ 1031 ጥይቶች፣ 7 ቦምቦችና 12000 የአሜሪካን ዶላር የተገኘ መሆኑን ከመግለጹም በላይ 9 አምቡላንሶች፣ 4 አይሱዙ እና 3 ቶዮታ ፒካፕ መኪኖች መያዛቸውም ተነግሯል። ከተያዙት መካከል ጫልቱ ታከለ የተባለችው በኦኖጋ ባልነት ተጠርጥራ ከዚህ ቀደም ለ8 ዓመት ታስራ የተፈታችው ዜጋ ከሻምቡ ከተማ ተይዛ የተወሰደች መሆኑ ታውቋል። ታህሳስ 18 ቀን 2011 ከኦሮሚያ የህብረት ባንክ ቅርንጫፎች የተሰበሰበ 80 ሚሊዮን ብር ጭኖ ሲንቀሳቀስ የነበረ ተሽከርካሪ ባልታወቁ ሰዎች ተጠልፎ የተወሰደ መሆኑ ታውቋል። መኪናው በጭሮ ከተማ ፖሊሶች ወደ አዲስ አበባ ሲንቀሳቀስ የተጠለፈ ሲሆን ገንዘቡ ከአራት ቅርንጫፎች የተሰበሰበ ነው ተብሏል። ይህ ዘርፊያ ፈጽመዋል የተባሉ 100 የሚሆኑ ሰዎች በቁጥጥር ስር መዋላቸውን ፖሊስ ገልጿል። ባለፉት ዓመት ነሐሴ ወር ውስጥ ጅጅጋ ከተማ ውስጥ ተመሳሳይ የሆነ ዘርፊያ መፈጸሙ ይታወሳል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው።
የአባይ ግድብን አስመልክቶ ውሃ ይታይበታል ተብሎ በታቀደው ቦታ ላይ ያለውን ደን የመመንጠር ስራ ከሜቴክ ተነጥቆ ለአማራና ቤንሻንጉል ወጣቶች የሚሰጥ መሆኑን የዜና ተቋሞች ዘግበዋል። የአባይ ግድብ ውሃ የሚተኛበት ቦታ 180,000 ሄክታር ስኩዌር መሬት ላይ ሲሆን በመሬቱ የተሸፈነውን ደን ለመመንጠር ከዚህ በፊት ሜቴክ 2.7 ቢሊዮን ብር ከኢትዮጵያ ኤሌክትሪክ ኃይል ተቀብሎ ስራውን ለተደራጁ ወጣቶች የሰጠ ቢሆንም ከተባለው ገንዘብ 700 ሚሊዮን ብር ብቻ በመስጠት 56000 ሄክታር መሬት ማስመንጠሩ ይታወሳል። ከወጣቶቹ ማህበራት ጋር በነበረ የክፍያ አለመግባባት ስራው ቢቋረጥም ሜቴክ ለስራው የተቀበለው ከ2 ቢሊዮን ብር በላይ ቀሪ ገንዘብ የደረሰበት ባለመታወቁ በእስር ላይ ያሉ የሜቴክ አመራር አባላት እየተመረመሩ ካሉበት ጉዳዮች መካከል አንዱ እንደሆነ ይታወቃል። አሁን ወጥ የኢትዮጵያ ኤሌክትሪክ ኃይል የደኑን ምንጣሮ ስራ ሙሉ በሙሉ ከሜቴክ በመንጠቅ ለወጣቶች ለመስጠት እየተሰናዳ ነው ተብሏል። የሱዳኑ ፕሬዝዳንት አልበሽር ረቡዕ ጥር 1 ቀን በሺህ ለሚቆጠሩ ደጋፊዎቻቸው ባደረጉት ንግግር ከስልጣን ሊወርዱ የሚችሉት በምርጫ ብቻ መሆኑን ገልጸዋል። በቴሌቪዥን አማካኝነት ለመላው የሱዳን በተላለፈው ንግግራቸው ፕሬዝዳንቱ ሱዳን ላይ ሴራ በመጠንሰስ ላይ ያሉ በርካታ ኃይሎች መኖራቸውን ገልጸው በአሁኑ ወቅት ያለው አማራጭ ብሔራዊ ውይይትና ምርጫ ብቻ ነው ብለዋል። ፕሬዝዳንቱ ይህንን ሲናገሩ በመቶ የሚቆጠሩ የካርቱምና የኡምዳሩማን ነዋሪዎች ፕሬዝዳንቱ ከስልጣን እንዲነሱ የሚጠይቅ ደብዳቤ ለምክር ቤት ለማቅረብ እየተንቀሳቀሱ ባሉበት ወቅት የጸጥታ ኃይሎች ጥይትና አስለቃሽ ጭስ በመተኮስ የበተኗቸው መሆኑ ተነግሯል። እሁድ ይገለጻል ተብሎ ታቅዶ የነበረውና በብሔራዊ የምርጫ ኮሚሽን ላልተወሰነ ጊዜ ተላልፎ የነበረው በኮንጎ የተደረገው የምርጫ ውጤት ይፋ መሆን ሲገለጽ በርካታ የጸጥታ ኃይሎች በየቦታው መሰማራታቸው ምርጫው ህዝቡ ከሚጠብቀው ጋር የሚጻረር መሆኑን ይጠቁማል የሚሉ በርካታ ናቸው። ለረጅም ጊዜ በስልጣን ላይ የነበሩት ሚስተር ካቢላ ከስልጣን የሚነሱ ሲሆን የገዢው ፓርቲና የተቃዋሚ ፓርቲ እጩዎች በየበኩላቸው ምርጫቸውን ማሸነፋቸውን ገልጸዋል። የአገሪቱ የካቶሊክ ቤተክርስቲያን ኃላፊዎች ቀደም ብሎ በሰጡት መግለጫ ያስተማራቸው 400 ሺህ ታዛቢዎች ካቀረቡት መረጃ ምርጫውን ማን እንዳሸነፈ መረጃ ያላቸው መሆኑን መናገራቸው ይታወቃል። ለለቱ ያናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ለሚስር ገላክ ብር 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 የጥበባትዮት የጥፋት መቃብር ምድርና ባህር ሰፈር የደበቀው ምን ሚስር ይገኛል ብር የማያውቀው ምን አለ እንደ ብር ሁሉን አፋቲ የደግስራ ሞጋሽ የክፉ ወቃቲ ምራለን ደብሪ ኃይለኛ ጦረኛ ለወደደው ፈዋሽ ለጠላው መርዘኛ እሃብ ድንቁርና በሽታ እንዲጠፋ ብዕር ነው ሕይወቱ የመኖሩ ተስፋ ልባንጎልን ቀዶ ሕይወትን የሚያድን የብዕር ውጤት ነው የሰው ልጆች መድን ያለም ይስር ገላሽ ብር 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 የጥበባትዮ የጥፋት መቃብር ምድርና ባህር ሰፈር የደበቀው ምን ይስር ይገኛል ብር የማያውቀው በብዕር ፈቅቶ ዶሴ ያከበረው ታሪክና ጊዜ እስቲ ይመርምረው ለጦርነት ማዕድ አጋልጦ የሚሰጠው የጥቂቱን የሰላም ማዛዡ ብር ነው።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት የዋልድባው ታሪክ። ሽማግሌው ፈገግ አለ። ቡናማዎቹ አይኖቹ ሐዘን ይነበብባቸዋል። እንደምሞት ንገረኝና ልመርቅህ አለኝ። እንደምሞት አውቄያለሁ። የዩኒቨርሲቲ የሕክምና ትምህርቴን ባለማጠናቀቄ ምክንያት ብቃቴ የተመሰከረ ሐኪም አልነበርኩም። ግን ጫካ ውስጥ ከስድስት ዓመት በላይ በሕክምና አገልግያለሁ። በጣም የታመሙ ሊሞቱ የደረሱ ሰዎችን የቁስልና የህመም አይነቶችን በጠቅላላ አይቻለሁና ሽማግሌውም እንደሚሞት መናገር እችላለሁ። ደክሟል። ደግሞም የደም ማነስ አለበት። ምናልባትም የደም ካንሰር አለበት። ግን የማረጋግጥበት ሁኔታ አልነበረም። ከኔ የጫካ ሐኪምነት አቅም በላይ የሆኑ መጠነ ሰፊ የላቦራቶሪ ምርመራዎች ያስፈልጉታል። ደግሞም በሽታው ምን እንደሆነ የማውቅበት መንገድ ቢኖረኝም እንኳ የሚያስፈልገው መድኃኒት ግን አይኖረኝም። ይሻሎታል ስል ዋሸሁት። ደግ ሰው ነህ አለኝ፣ መለኛነቱን በሚያሳይ መልኩ። ሙሉ በሙሉ የነገርኩት ነገር እውነት እንዳልሆነ አውቋል። እኔ ግን መጨረሻዬ እንደተቃረበ ይሰማኛል። ምንም አይደል፣ ፈጣሪ ጋር ቀርቤ ፍርዴን ለመቀበል ጊዜው ደርሷል። ውድ ክኒኖችህን እኔ ላይ አታባክን ሲል ጨመረበት። ለታመሙ ወይ ለቆሰሉ ጓዶች ስጣቸው፣ ምስኪኖች ለነሱ የበለጠ ያስፈልጋቸዋል። በታወቀውና ራቅ ባለው የዋልድባ ገዳም ውስጥ የሚገኙ መናኞች ስለ ሽምቅ ተዋጊዎች ሲያወሩ ሁል ጊዜም በሐዘኔታ ነው። እነኚህ ወጣቶች በሕይወት የተሞሉ ናቸው፣ ግን ደግሞ በቅርብ ጊዜ ሟች ናቸው ይሉ ነበር ብዙዎቹ። አንዳንዶቹ ባዩን ቁጥር ያለቅሳሉ፣ ጥቂቶቹ በሐዘኔታ ራሳቸውን ይነቀንቃሉ። ሌሎች ሊያዩን እንኳ ስለማይፈልጉ ፊታቸውን ያዞራሉ። ዋልድባ የምዕት ዓመታት ዕድሜ ያለው ገናና ገዳም ነው። ሴቶች የማይገቡበት ከመሆኑም በላይ የራሱ አስተዳደር ተዋረድና ጥብቅ ሕግጋት አሉት። ማንም ምድራዊ ሕይወት በቃኝ ያለ ሁሉ ዘው ብሎ የሚገባበት አይደለም። አዲስ ገቢዎች ለአንድ ሁለት ዓመት ከብቶች በማገድ እርሻ በማረስ ውሃ በመቅዳት የራሱ የመስኖ ውሃ ያለውን የሙዝ እርሻ በመንከባከብ ስራዎች ገዳሙን በማገልገል ነው የሚጀምሩት። ይህ የአገልግሎት ጊዜ እንዳለቀ እድገት ይኖራል። እያንዳንዱ ቄስ ወይም መናኝ የየራሱ ጎጆ ይሰጠዋል። አብዛኛውን ጊዜ በጎጆው ውስጥ እያሳለፈ ቀን ከሌሊት ይጸልያል። የመናኞቹ የገረጣ ነጭ ቆዳ ምክንያቱ ይህ ነው። ለገዳሙ ሕይወት መሰረታዊ ነች። ምንም የአልኮል መጠጥ የለም። ምግቡም የተፈጨ ሙዝ ከማር ወይም ከኑግ ጋር ተደባልቆ ነው። እንጀራም ሆነ ስጋ አይፈቀድም። ብዙዎቹ መናኞች ብዙውን ጊዜ ሱባኤ ላይ ነው የሚሆኑት። የጠራው ህክምና እንድታደርግልኝ ልጠይቅ አይደለም አለ ሽማግሌው መናኝ። አንድ ለታ ልጠይቅህ ነው። ማድረግ የምችለው ነገር ከሆነ አደርጋለሁ አልኩኝ በዝግጁነት። ኑዛዜን እንድትሰማኝ ይፈልጋለሁ አለኝ ሽማግሌው ረጋ ብሎ። እኔ ግን ያልጠበቅኩት ነገር ነው። ኑዛዜን ስማኝ። የምናይ ኑዛዜ ፊቴ መገረሜን አሳይቶት ነው መሰል እንደገና ፈገግ አለ። አይኖቹ አሁንም ያሳዝናሉ። እንድጠጋው ጠቆመኝ። በርጭማውን አስጠጋሁና አልጋው አጠገብ ተቀመጥኩኝ። ልክ እየተነጋገርንበት እንዳለነው ጎጆ ሁሉ ሽማግሌውም እጣን እጣን ይሸታል። ምናልባት በቄሶቹ ፋንታ ለምን ላንተ መናዘዝ እንደፈለኩ ራስህን እየጠየቅ ይሆናል አለኝ መልሴን በማይጠብቅ መልኩ። ራሴን ነቀነኩ። ምክንያቱ ቀላል ነው ቀጠለ። ሌሎችን ለማዳን ህይወትህን የሰጠህ ታጋይ ነህ፣ ሐኪም ነህ፣ ድሆችን ትንከባከባለህ። እኔንና ሌሎችን ለማከም ብዙ ጊዜ ወደዚህ ትመጣለህ። ሁሌም ደግ፣ ሁሌም ጨዋ ነህ። ዋናው ነገር ሌሎችን ለማገልገል ለሌሎች ለመሞት መወሰንህ ነው። ከኔ በላይ የክርስቶስ ተከታይ አንተ ነህ። እውነት ስለሆነ አትቃወመኝ። እኔ ምን አረኩ? ራሴን ከነዚህ ግድግዳዎች ኋላ አስገብቼ ዘጋው። ዞር የማይለውን የውጭውን ዓለም እዚያው ተውኩት። ራሴን ለማዳን የሚጠቅሙ ተግባራትን ብቻ ነው ያደረኩት። ከውጭ የሚደረገውን የፊታዊ ነገር ሁሉ አውቃለሁ፣ ግን ልታገለው ያደረኩት ነገር በጣም ትንሽ ነው። እንዲያውም ጠፍቼ መጥቼ ነው እዚህ ገዳም የተደበቅኩት። የተከፉትን ማን ይንከባከባቸዋል? ገዢዎቹ ድሃውን ሕዝብ ሲጨፈልቁ ስለ ፍትህ ማን ይጮኻል? በየዕለቱ ልጆቻቸው የሚገደሉባቸውን እናቶች እንባ ማን ነው የሚያብስላቸው? እናትህ ስላንተ ስትጨነቅ የሚያጽናናት ማን ነው? እኔ አይደለሁም። በእርግጥ የተሻለ ጊዜ እንዲመጣ እነዚህ የመከራ ዓመታት እንዲያበቁ ጸልያለሁ፣ ግን ጸሎት በቂ አይደለም። ክርስቶስም ራሱ እኮ ለኃጢአታችን ለመሞት ወደ ምድር ድረስ መጥቷል። እሱን ነው ምሳሌ ማድረግ ያለብን። እኔ ግን እንደዚህ አላደረኩም። በተነገረው ነገር እንደማልስማማ ልነግረው አሰብኩ። ለሁላችንም ሲጸልይ እንደነበርና በራሱ መንገድ ሲረዳን እንደነበረ ልነግረው ፈለግኩ። ግን ቃላት ሊመጡልኝ ስላልቻሉ በዝምታ ተመለከትኩት። እሱም ታሪኩን ቀጠለ። ደግሞም እንዴት የሚገርም ታሪክስ እንደነበረ። እዚህ ዋልድባ ያለነው ብዙዎቻችን ከመነሻው ቄሶች አልነበርንም አለኝ። በእርግጠኝነት መቼም እዚህ ቄስ ያልሆኑ እንደኔ ከከተማ የመጡና ሌሎችም ከየገጠሩ የመጡ እንዳሉ ታውቃለህ። ሁላችንም እዚህ የመጣነው ለኃጢአታችን ንስሐ ፈልገን ነው። አንዳንዶቹ ሰው ገለዋል፣ ሌሎቹም ሌላ ኃጢአት ሰርተዋል። አንዳንዶች ንስሐው ተሳክቶላቸዋል፣ ሌሎች ግን ደካማ በመሆናቸው እዚሁ ገዳም ውስጥ ሆነውም የበለጠ ኃጢአት ይሰራሉ። ተንኮል፣ ክፉ ሐሳብ፣ ሐሜት፣ ጠባብ የራስ ወዳድነት ተግባራት ዋልድባም ውስጥ ይገኛሉ። ዋልድባ ምንም አይነት ድሎት የማይፈቀድበት ቦታ እንደመሆኑ ዘፈን የተከለከለ መሆኑን አውቃለሁ። በጭራሽ ሊሆን የማይችል ነገር ሲፈጠር የሚባል የተለመደ ብሂል አለ፣ አንዳንዴ በዋልድባም ይዘፈናል። በመናኞቹ መካከለም ንትርክና የገዳሙ ሀብት ተጠቃሚ ለመሆን የሚደረግ የስልጣን ሽኩቻ እንዳለ ማወቅኩኝ። አንድ ወገን መንግስትን ሲደግፍ ሌላ ወገን ሽምቅ ታጋዮችን እየደገፈ ፖለቲካም በገዳሙ ኑሮ ውስጥ ጣልቃ ገብቷል። ንዛዜ ተናገርኩትን ነገር ወነስነት ያሳይሃል ሲል መናኙ ቀጠለ። ገዳሙ ውስጥ ጮክ ብሎ መነጋገር የተከለከለ በመሆኑ በረጅም ጊዜ ልብምት በተገራ የሹክሹክታ ድምጽ ከአዲስ አበባ ወደ ዋልድባ የመጣሁት ከአንድ ስድስት ወር በፊት ነው። በዚያኛው ህይወቴ ጦረተኛ ፖሊስ ነበርኩ። እንደሚያስገርም ይታወቀኛል፣ ግን ዋልድባ በሚያስገርሙ ሰዎች የተሞላ ቦታ ነው። በፖሊስ ኃይል ውስጥ 30 ዓመታት አገልግያለሁ። 50 ለቃም ለመሆን ችያለሁ። ምንም አይነት ጦርነት ሄጄም ሆነ ሰው የሚባል ግድያ አላውቅም። የጥበቃ ኃላፊነት ነው የነበረኝ። ሌቦችን መያዝና የሌሊት ቅኝት የመሳሰለውን ግን በሙሉ ሰርቻለሁ። በ1966 ብጥብጡ ሲፈጠር እኔ ጡረታ ወጥቼ ነበር። ደሃም ብሆን ደስተኛ ነበርኩ። ሁለቱ ወንድ ልጆቼ ተማሪዎች ነበሩ። በራሴ ጥረት ጥሩ አድርጌ ስላሳደግኳቸው ያኮሩኝ ነበር። እናታቸው መልካም ሴት ነበረች፣ ግን ለኔ ስታቸው በወጣትነቷ ሞታለች። እውነት ጥሩ ህይወት ነበረኝ፣ እግዚአብሔር ይመስገን። አንደኛው ልጄ ሁለተኛ ደረጃን ሲጨርስ ስራ ጀመረና እኔ ጡረታ ላይ ሆኜ ላስተዳድረው የነበረውን ትንሽ ሱቅ ልንከፍት ቻል። በኋላም ነጻ የትምህርት እድል አግኝቶ ወደ ፈረንጅ ሀገር የመሄድ እድል አጋጠመው። አሜሪካን ሀገር ነበር መሰለኝ። ትንሹ አዲስ አበባ ዩኒቨርሲቲ ገብቶ ከኔ ጋር ይኖር ነበር። ረብሻው ሲጀምር ወጣቱ ልጄ እንደ ሌሎች ተማሪዎች ሁሉ ሰልፉም ውስጥ ሌላውም ችግር ውስጥ ገብቶበት ነበር። መጀመሪያ ላይ እንዲህ አይነት ነገር ውስጥ እንዳይሳተፍ ላስቆመው ሞከርኩ፣ ግን እሱ ሐሳቡን ቆርጦ ነበርና ፖለቲካን እንዲተው በተወተወትኩት ቁጥር ይበልጥ እየራቀኝ መጣ። በወቅቱ በወላጆችና በልጆቻቸው መሃል የነበረውን ችግር ታውቀዋለህ። ምንም ስምምነት አልነበረም። ወጣቶቹን በዚያ ወቅት ምን እንደለከፋቸው በጭራሽ አይገባኝም። ለምንድን ነው በዚያን ወቅት የምለው? ዛሬም ቢሆን ምን እንደሚያንቀለቅላችሁ አላውቅም። የሆነ ሆኖ ፈጣሪ ይጠብቀው ብዬ እንደፈለገ እንዲሆን ተውኩት። ምንም ቢሆን ዕጣ ፈንታችንን የሚወስነው እሱ ነው አይደለም እንዴ? ዓመቱን ሙሉ ከብጥብጡ መሃል ነበር። አንዳንዴም ወደ ቤት መጥቶ ሳላየው ቀናት ያልፋሉ። በአካባቢው የነበሩ ቤተሰቦች ሁሉ ተመሳሳይ ችግር ነበረባቸውና በተስኪያን ስንገናኝ ሐዘናችንን ተጋርተን እሱ ልጆቻችንን ከጉዳት እንዲያተርፋቸው እንጸልያለን። ንጉሱ ከዙፋን ወረዱና ወታደሮቹ መጡ። የተሻለ ጊዜ እንደሚመጣ ቃል ተገባልን። ፖሊስ እንደነበርኩ ነግሬያለሁና በጊዜ ብዙ ፍትሃዊ ያልሆነ ነገር ሲደረግ አይቻለሁ። ይሁንና ንጉሱ ልጅ የሚለውን ያህል ክፉ አልነበሩም። ሲያገለግሏቸው የነበሩ ወታደሮች አሁን ደርሰው በፈጣሪ ፊት ሲራገሙ ስመለከት ሐዘን ተሰማኝ። አንዳንዶች ይህ ሲደረግ አጨብጭበው ነገሮች ወደ ተሻለ ሁኔታ እንደተለወጡ ሲናገሩ እኔ ዝም። ወታደር ስለነበርኩ ወታደሮችን አውቃቸዋለሁ። አገር የመምራት ብቃት እንደሌለን፣ ትዕግስት እንደሌለን፣ ያልታጠቀ እስከሆነ ማንንም እንደማናከብር፣ መለኞች እንዳልሆንን አውቃለሁ። በሚያስደንቅ ሁኔታ ልጄም ይህንን ሐሳብ ይጋራው ነበር። ወታደሮቹ አብዮቱን እንደቀሟቸው ያወራልኝ ነበር። እንዴት ተግባራዊ እንደሚሆን ባይገባኝም ህዝቦች ራሳቸውን ማስተዳደር አለባቸው አለኝ። እንደምታውቀው በአጭር ጊዜ ውስጥ ረብሻው እንዳዲስ ተጀመረ። አሁን ደግሞ በወታደሮቹና በእኔ ልጅና በመሰሎቹ መሃል ነበር የተነሳው። አሁንም ልጄን ላናግረው ሞከርኩ። ምንም እንኳ የደርግ ችግር ጊዜ እንዳልሆነ ባውቅም ጊዜ ስጣቸው አልኩት። ይዘባብን እንቁላል አርገባ ያደርገውም ሲል መለሰልኝ። ይሄጋዋኛል ግን ሌሎች በጊዜው ሲባሉ የነበሩ ነገሮች ከኔ አቅም በላይ ናቸው። በርካታ ቃላት አዳዲስ ቃላት ማጥላቻ ትንሽ ተገስ ወታደሮች ውስጥ ተመንጃ ነበራቸው። ልጅና ጓደኞቹ ግን ምንም አልነበራቸውም። ይሄም ወደ ጭፍጨፋ እንደሚመራ ማወቅ ችያለሁ። ግን እግዚአብሔር ያዘዘውን ነገር ማን ማቆም ይችላል? መሆን ያለበት ነገር ሆኗል። የተጻፈው ተፈጽሟል። ሁሉም በሱ ፈቃድ ነው የሚሆነው። እዚህም እዚያም ሰዎች በአዲሶቹ ገዢዎች እየተገደሉ ነበር። ሬዲዮኑም የተወሰዱ ነጻ እርምጃዎችን በማሳወቅ ሥራ ተጠምዶ ነበር። በድሮው ሥርዓት ውስጥ የነበሩ አብዛኛዎቹ ተገለው ነበር። የሚታገሉ በርካታ ወጣቶችም ተገለዋል። ብዙዎቻችንም አብዮታዊ ለውጥ ያላችሁት ነገር ትርጉሙ ሳይገባን ቀርቷል። ሌላኛው ልጄ ደግሞ ከውጭ ሀገር ተመለሰ። ደስታም ተሰምቶኛል። ግን ተጠራጥሬም ነበር። ግን የታናሽ ወንድሙ ተቃራኒ ሆኖ ተገኘ። የተረጋጋ ሰው ነበርና በወቅቱ ፖለቲከኛ እንዳልሆነ አሰብኩኝ። ጥሩ ሥራ አገኘና እኔ እስከማውቀው ድረስ ፖለቲካው ሳይገባ ቁጭ አለ። ራስ ላይ ሁሉ ጊዜ እኔን በመደገፍ ታናሹን ከፖለቲካው ውስጥ እንዲወጣና ትምህርቱ ላይ ብቻ እንዲያተኩር ይመክረው ነበር። ታናሽየው ግን ምክሩን አልተቀበለውም። በመካከላቸው ያለው ግንኙነትም ጥሩ ስላልነበረ እኔ ታናሽየውን ነበር ተጠያቂ የማደርገው። ከዚያም በጥይት መገዳደሉ ተጀመረ። እናንተ ናችሁ የጀመራችሁት ይባላል። ይሄን አንተም ነበርክበት። ልጄም ይሳተፍ ነበር መሰለኝ፣ አልነገረኝም። ግን ቤቱን ጥሎ ሲጠፋ ጠረጠርኩኝ። ሞቷል ብዬ ሳስብ አንዳንዴ ሌሊት ሳይታሰብ ወደ ቤት ይመጣል። ያዋራኝና እንደገና ለሳምንታት ይጠፋል። ከዚያም አንድ መከረኛ ቀን ታስሮ እንደነበርና በጥይት እንደተገደለ ሰማሁ። አንዳንድ በቅርብ የማውቃቸው የቀበሌ ኃላፊዎች ናቸው የነገሩኝ። ማልቀስም ሆነ ለቅሶ መቀመጥ አልቻልኩም። ይሄ ሁሉ በደርግ ተከልክሎ ነበርና ያደረኩት የረጅም ጊዜ ጓደኛ የሆነችው ወይዘሮ አስካሉ ቤት መሄድ ነበር። ባለቤቷ ከረጅም ጊዜ በፊት የሞተባት ጥሩ ሴት ነች። እንደ ቤት ሰራተኛ እየሰራችና ጠላና ጠጅ እየሸጠች ነው ብቸኛ ወንድ ልጇን አሳድጋ ለዩኒቨርሲቲ ያበቃቸው። ሁለተኛ ባታገባም እንደ ሌሎቹ ጠላ ሻጭ ሴቶች ግን በሴተኛ አዳሪነት የተሰማራች አልነበረችም። የአመታት ምርጥ ጓደኛ የነበረች ማለት ይችላል። ጭንቃችንንም ሐዘናችንንም አንዳንዴ ደስታችንን እንካፈል ነበር። እርስ በርሳችን ብንዋደድም ግንኙነታችንን አልጋ ላይ በመውደቅ አላበላሸነውም። ጥሩ ተማሪና ጨዋ የነበረው የሚወዳትና ማታ ማታ እየሰራ ይንከባከባት የነበረው ልጇ የልጄ ጓደኛ ነበር። የምትኖረው ለሱ ነበር ማለት ይቻላል። ልጄ ሲሞት እሷ ቤት እየሄድኩ ተደብቄ ለቅሶ ተቀመጥኩ። ሐዘኔን ተጋራችኝ። ልጇም የኔ ልጅ ሲሞት እሱ በሕይወት በመገኘቱ ጥፋት ያጠፋ ይመስል በጣም አዘነ። በምስጢር የተሰማቸውን ሐዘን እየገለጹ አካባቢው የሚኖሩ ጎረቤት ቤቶቼና ሌሎችም ሐዘኔን በድብቅ ተካፈሉኝ። በርካታ ቁጥር ያላቸው ወንድና ሴት ልጆቻቸውን በየዕለቱ እየተገደሉ ስለነበር እኔም በተራዬ እነሱ የዋሉልኝን ውለታ መለስኩላቸው። በየምሽቱ የጥይት ድምፅ ስንሰማ እኛ ወላጆችም በትንሽ በትንሹ እየሞትን ነበር። ብዙዎች ደርግን በመታገል ሊያግዟቸው ልጆቻቸውን ተቀላቀሉ። ብዙዎች ግራ ተጋብተው ምንም በማይጨበጠውን አውሎ ንፋስ ዝም ብለው ይመለከቱ ነበር። ማንም ምንም አይነት ምክንያት አይቀበልም። ማንም ምክር አይጠይቅም። ሁሉም በመተኮስ በመዋጋት በመከራከር ተጠምዶ ነበር። እኔ ጸለይኩ። ሁላችንም እንጸልይ ነበር። ግን ቤተክርስቲያንም ውስጥ ቢሆን ሰላም አልነበረም። በሺዎች የሚቆጠሩ እያለቁና ሕፃናት ልጆች ለጅብ እየተወረወሩ እንዴት ሰላም ሊኖር ይችላል? አንዳንድ ቄሶች ይህንን ጉዳይ በትምህርታቸው ውስጥ በቀጥታ ያነሱ ነበር። ሌሎች ደግሞ በምሳሌና በዘወርዋራ ንግግር ያነሱት ነበር። ግን ሁላችንም ይገባን ነበር። ፍርሃት ሁሉም ቦታ ነግሶ ነበር። ምናልባት ከኔ በተሻለ ሁኔታ በመታቀው ጉዳይ ያሰረቸው እንዳይሆን። እንዲያውም በጭራሽ ስል መለስኩ። ወቅቱ እዚያ ሆኜ አይቼዋለሁ፣ ግን የሽማግሌው ታሪክ መስጦኝ ነበር። የታዛቢ እይታ፣ የቤተሰብ ጭንቀት፣ በእነዚህ ጉዳዮች ላይ የራሴ ልምድ አልነበረኝም። ካሁን በኋላ ብዙም አላሰለችህም አለ ሽማግሌው። በዚያ የንባና የሞት ሰሞን አንዱን ቀን ጓደኛዬ አስካሉ ወደ እኔ ቤት መጣችና ከገባች በኋላ ጩኸቷንና ለቅሷን ለቀቀችው። ገና በሩን ስከፍትላት በእንባ የራሱ አይኖቿን አይቼ የፈራሁት ነገር እውን መሆኑን ለማወቅ ጊዜ አልፈጀብኝም። ብቸኛው ልጇ ተገድሏል። ይባስ ብሎም ሰው ሁሉ እንዲያየው አስከሬኑ በአቅራቢያችን ባለ መንገድ ላይ ተጥሏል። የሆነ ሰው ሬሳውን አይቶ ነው መርዶውን ያረዳት። መጥፎ ጊዜ መቼም ለመጥፎ ምግባር መስፋፋት እድል ይሰጣል። ቀስ ብለን አረጋግተን መርዶውን እንድናረዳት መጀመሪያ ለኛ ነበር መነገር ያለበት። ካረጋጋኋትና ለቅሷ ከመጠን በላይ ሆኖ የደርጎቹን ትኩረት እንዳይስብ ጎረቤት ከጠራው በኋላ እኔ ራሴ እጅ አስከሬኑን አየሁት። ጅስ ሲጫወትበት ያደረ ይመስል ተቆራርጧል። ተወዳጅ ለሆነች ሴት ስቃይ ምክንያት የነበረውን የደጉን ልጅ ሬሳ ስመለከት ለረጅም ሰዓት እዚያው ቆም የቀረው። ሬሳው አካባቢ የቆመውን ወታደር ተመለከትኩት። ድንገት አንድ ሰው በማልቀስ ወንጀል ከሰራ በማለት ተመልካቹን ይከታተላል። እንባዬን ታግዬ ነው ያስቆምኩት። እዚያው በቆምኩበት የፈጣሪን ስም በንዴት በማንሳት ከባድ ኃጢአት ሠራው። የት ነው ያለኸው ስል በቁጣ ጠየቅኩት። ልጆች ሲገደሉ የት አለህ አንተ? የኔ ልጅና ሌሎቹ በሺዎች የሚቆጠሩት አይበቁም አልኩት። ቃላት ሊገልጹት ከሚችሉት በላይ ተናድጄ ነበር። ንዴትም ወደ ኃጢአት ይመራል። ኃጢአት ገባሁ። ቅስሟ ወደ ተሰበረው የረጅም ዓመታት ጓደኛዬ ወደ ቤቴ ተመለሱ። ለእንዲህ ያለች ሴት ምንድን ነው የምትላት? ጠንከር በይ፣ እምነትሽን እግዜሩ ላይ ጣዩ። ሁሉም ቃላት ባዶና የልብ የማያደርሱ ሆኑብኝ። ዝም ብዬ አብሬያት አለቀስኩ። ልክ እኔ እሷ ቤት እንዳደረግኩት አንድ ሳምንት እኔ ቤት ተቀመጠች። ሐዘናችንን ተጋራን፣ ግን በዚህ ምክንያት ክብደቱ አልቀነሰም። አብረን አነባን። ትልቁ ልጄ ሳልነግርህ ዘነጋሁት እንጂ ለሳምንትና ከዚያ በላይ ከቤት ውጪ የማደር ልማድ አምጥቶ ነበር። በጣም ትኩረት የሚሻ ስራ ስለነበረው ማታ ማታ መስራት እንዳለበትና በሰዓት እላፊው በተኩሱ ምክንያት ቢሮ ቢያድር እንደተሻለው ነገረኝ። ግን ሁልጊዜ እሁድ ማታ ሊያየኝ ይመጣል። ከዚያም በማግስቱ በጠዋት ተነስቶ ይሄዳል። እኔም የተለየ ትኩረት አልሰጠሁትም። በመጨረሻም ወይዘሮ አስካሎ ወደ ቤቷ ተመለሰች፣ ግን ተለውጣ ነበር። በየቀኑ እየሄድኩ ጎበኛት ነበር፣ ግን ሙት እንደማናገር ነው። ብዙም አታወራም፣ ምግብን በደንብ አትበላም፣ ግን ሁልጊዜ ታነባለች። ሁኔታዋ ስላስፈራኝ ቤቷ ውስጥ ለረጅም ሰዓታት መቆየት ጀመርኩኝ። ከሌሎች ሰዎችም ጋር በመመካከር እሷ ሳይገባት ተራ በተራ ቤቷ ማደር ጀመርን። ብቻዋን ብንተዋት ራሷን ታጠፋ ይለች ብዬ ፈርቼ ነበር። ምን ያህል ተሳስቼ እንደነበር። እየተንቀሳቀሰችና እየተነፈሰች ቢሆንም በመጀመሪያ በሕይወት ሳትኖር እንዴት ራሷን ልትገድል ትችላለች? ሞዳት ሴት ነበረችና እኔም አብሬያት ሞትኩኝ። ዓለምን ሁሉ መንግስትንም ጠላሁ። የታጠቁ ወታደሮች እጆቻቸው በደም ተነክረው በኩራት ተጀንነው ሲራመዱ ማየትን ጠላሁ። ማፈር ሲገባቸው እነሱ ግን በእብሪተኝነት በህዝብ ፊት ይንጎማለላሉ። የሕፃናት የሽማግሌና የአሮጊት ገዳዮች፣ በጠቅላላ ወንጀለኞች ብቻ። የሲኦል ፈተናዬ አንድ ቀን ከሰዓት በኋላ ደረሰብኝ። ቤቴ ቁጭ ብዬ መዝሙረ ዳዊትን እያነበብኩ እያለ አንድ የድሮ ጓደኛዬ ሊጠይቀኝ መጣ። በፖሊስ ሰራዊት ውስጥ አብረን ነበርን፣ ግን እሱ እንደኔ ጡረታ አልወጣም ነበር። ለጥቂት ደቂቃዎች ስለድሮ ጊዜና ስለአሁኑ አስተካቂ ሁኔታ ተናወራ ቆየ። በልጄ ሞት የተሰማውን ሀዘን ገለጸልኝ። አስካሉስ እንዴት ነች? ሲል ጠየቀኝ። ቋሚ ከምትባል ሞት ብትባል እንደሚቀል ነገርኩት። ምስኪን ሴት አለ በሀዘኔታ። ምስኪን ራስህን ጭምር አለኝ በድንገት። ለምን እንደዚያ እንዳለ ጠየቅኩት። ትንሽ ተንቆራጠጠና ስወተውተው ጊዜ እውነቱን ቁጭ አደረገልኝ። እኔም ሊጠይቀኝ የመጣበትን ያንን ዕለት ረገምኩት። ሽማግሌው ታሪኩን ቆም አደረገና ውሃ እንድሰጠው ጠየቀኝ። ተጎነጨና ትረካውን ቀጠለ። ለአስካሉ ልጅ መሞት ተጠያቂው ትልቁ ልጄ እንደሆነ ነገረኝ። ታላቅ ድንጋጤ ወደቀብኝ። ሙሉ በሙሉ ደነዘዝኩኝ። ጆሮዬን ማመን ስላቃተኝ ጓደኛዬ ላይ በንዴት ጮኩበት። ውስጤ ጥርጣሬ እያደገ ቢመጣም ላለመቀበል የተቻለኝን ያህል ተቃወምኩ። በጣም አዝናለሁ አለኝ ጓደኛዬ። ያወቅ መስሎኝ ነበር። እኔ ግን ምንም የማውቀው ነገር አልነበረም። ራሴን አረጋግቼ እውነቱን እንዲነግረኝ መለመን ነበረብኝ። እሱም አልደበቀኝም። ልጄ ደርግን ከሚደግፉ ድርጅቶች ውስጥ የአንዱ አባል መሆኑንና በግድያ ውስጥ እየተሳተፈ መሆኑን ነገረኝ። ልጄ ያስካሉን ልጅ አናርኪስት ነው ብሎ ማጋለጡንም ነገረኝ። በዚህ ምክንያት ያስካሉ ልጅ እንደታሰረና ልጄም ከሌሎች ጋር በመሆን እንደመረመረውና እንደገረፈው ነገረኝ። እግዚአብሔር በሚያውቀው ይህ እውነቱ እንደሆነ ልጄ ሌሊቱን የሚያሳልፈው በቅርብ ባለ ጓደኞቹ በሚመሩት የቀበሌ እስር ቤት እንደሆነና በየምሽቱ ወጣቶችን እንደሚያስተቃይና እንደሚገድሉ ነገረኝ። አለሁበት ወረዳ ብዙዎች የልጄን ተግባራት እያወቁ እኔ ይህን ሁሉ እንደማላውቅ ሲሰማ ተደነቀ። ምን ልበለው፣ ማታ መስራት አለብኝ ነው ያለኝ ልጄ። እሁድ ማታ የሚጎበኘኝ፣ በጠዋት የሚሄደው፣ ስለ ስራው ምንም የማይናገረው። ሁሉም ነገር አሁን ተገጣጠመልኝ። በታናሽ ወንድሙ ሞትም ያን ያህል አለማዘኑ አሁን ገና ታወሰኝ። በሐዘኔ መሃል አስካሉ ባየች ቁጥር ስቅስቅ ብላ ማልቀስ የምትጀምረው ለምን እንደሆነም ገባኝ። ልጇን በማጣቷ የምታነባ ይመስለኝ ነበር። ለካንስ ስለሌው ነበር የምታለቅሰው። አሁን የሽማግሌው እንባ በጉንጮቹ ላይ እየወረደ ነበር። ምነው ከሚስቴ ጋር በሞትኩኝ ኖሮ፣ ወይም ከልጄ ጋር። ሐፍረት የወረሰኝ ስሜ ጠፋ። የተረገምኩ ሽማግሌ፣ የገዛ ልጄ ነፍሰ ገዳይ ነው። የአብራኬ ክፋይ የምወዳትን ሴት ሐዘን ላይ ጣላል። ደም ደም የምሸት ውስጤ በሰበሰ የቆሸሽኩ መስሎ ተሰማኝ። ቤተ ክርስቲያን መሄድ አቆም። ግን ምንም እንኳ ባመነታም እንደምንም ራሴን አስገድጄ ወደ አስካሉ ቤት ሄድኩኝ። ስታይኝ ማልቀስ ጀመረች። እኔም ድምፅ ሳላሰማ አለቀስኩ። ግን ከመሄዴ በፊት አውቄያለሁ፣ በጣም አዝናለሁ ብቻ ብያት ሄድኩኝ። ደጓም ሴት እጄን ያዝ አደረገችና አይኖቿ በእንባ እንደተሞሉ፣ ያንተ ጥፋት አይደለም፣ የእሱም ጥፋት አይደለም፣ ጊዜው ነው፣ ፈጣሪ ያውቀዋል አለችኝ። ይህ ግን እንዲያውም ሐዘኔን አከበደው። እንድትረግመኝ ነበር የጠበቅኩት፣ እንድታናድደኝና በዚያውም ጸጸቴን በእሷ ላይ ወደ መናደድ ዝቅ እንድታደርግልኝ ነበር የፈለግኩት። ግን ጭራሽ ለእኔ ታለቅስልኛለች፣ ጭራሽ ከኃጢአቴ ታነጻኛለች። አባቱ እኮ ነኝ። እንዴት ነው እሱ ለፈጸመው ወንጀል ኃላፊነት የማይሰማኝ? ተረጋግቼ እሁድን መጠበቅ ጀመርኩ። የለም፣ ይሄ እንኳን ሙሉ በሙሉ እውነት አይደለም። እንዲያውም ውስጤ ብጥብጥ ብሎ ነበረ። ሁለተኛ ፊቱን እንዳላየው ቤቱን ጥዬ ልጥፋ ወይስ ላፋጠው? በህይወት ብትኖር ኖሮ እናቱ ምን ይሰማት ነበር? በህይወት ቢኖር ኖሮ የሟቹ ልጄ ምክር ምን ይሆን ነበር? ብጠይቃት ኖሮ አስካሉ ምን ብላ ትመክረኝ ነበር? ከመቃብር ሆኖ ሊያናግረኝ ቢችል የሞተው ልጄ ምን ላይ ነበር? የማንንም ድምጽ አልሰማሁም። ምንም ህልም አላየሁም። ዝም ብዬ ጠበቅኩኝ። እሁድ ማታ መጣና ልጄም ቤት ደረሰ። ባህሪው እንደተለመደው ነበር። ለየት ያለ ልማድና አኳኋን ያለው እንግዳ ይመስል ትኩር ብዬ እያየሁት እንደሆነ እንኳ አላስተዋለም። በመጨረሻም መባል ያለበት ነገር መባል ነበረበት። በበቃላት ላይ የሚባክን ጊዜም አልነበረም። ለቀበሌዎቹ እየሰራ ነው ብዬ በቀጥታ ጠየቅኩት። ወዲያውኑ መልስ አልሰጠኝም፣ ግን ከአይኖቹ መረዳት ችያለሁ። እንደማላሰለች ቃል ገብቻለሁ። ግን መጨረሻ ላይ አመነልኝና እንዲያውም እንዳስካሉ ልጅ ያሉ የህዝብ ጠላቶች አስተሳሰባቸውን ካልቀየሩ በስተቀር መገደል አለባቸው በማለት ሊያሳምነኝ ሞከረ። ይበልጥ በተናገረ ቁጥር ይበልጥ ሬዲዮኑን እየመሰለኝ መጣ። ከፊት ለፊቴ ተቀምጦ ይበልጥ እንግዳ የሆነ ሰው መስሎ ይታየኝ ጀመር። እንባዬ አልወርዳለኝ፣ ደረቀ። መካን ሆንኩኝ፣ ልጆች የሌሉት ሰው ሆንኩኝ። ጠዋት ሲወጣ የሚቀጥለው እሁድ እንደሚመለስ ቃል ገብቶልኝ ሄደ። ለኔ በጣም ረጅም ሳምንት ነበር የሆነብኝ። ከሷ የበለጠ ሊታዘንልኝ ይገባ ይመስል አስካሉ አንድ ሁለት ጊዜ መጣ ጠየቀችኝ። እሷን ማየትም ጸጸቴን አባሰው። ግን ደግሞ የውሳኔን ቁርጠኝነትም ማጠናከረው። ሰው ግዴታውን መወጣት አለበት ብዬ አምናለሁ። ለልጄም ኃላፊነት መውሰድ ያለብኝ ራሴው ነኝ። ወደዚህ ምድር ያመጣሁት እኔው ራሴ ስለሆንኩ የኔው ሸክም ነው። ግን ደግሞ ማድረግ ያለብኝ መስሎ የተሰማኝን ነገር ለማድረግ መወሰን አቃተኝ። ፈሪ ነኝ መሰለኝ። ምናልባትም አባት መሆኔ ነው፣ አባትነቴ ነው። አዎ በአካባቢያችን በሚስጥር ከአንተ ጓደኞች ጋር እየሰራ እንደሆነ የምጠረጥረው ልጅ ነበር። ሄጄ አነጋገርኩት። ምንም በቀጥታ ያነሳነው ነገር የለም። ስለ እርሱ የማውቀው ነገር እንዳለ ነገርኩት። በግልጽ ይህ ነው ያልኩት ነገር ስለሌለ እሱም ምንም ያመነው ወይም የካደው ነገር አልነበረም። ልጄ ሁል ጊዜ እሁድ እሁድ ማታ እንደሚመጣና በማግስቱ በጠዋት እንደሚሄድ ብቻ ነገርኩትና ትቼው ሄድኩኝ። ይህም ብቻ ነው የነገርኩት። እየሄድኩኝ እያለው ልጁ ለምን ሲል ጠየቀኝ። ዞር እየተመለከትኩትና ለአስካሉ ልጅ፣ ለሞተው ልጄ፣ ለአንተ፣ ለራሱም ጭምር አልኩትና ወጣሁ። ምንም እንኳን ከዚያ በኋላ ሳስበው እንደዚያ ማለት የነበረብኝ ቢመስለኝም ለኔ አላልኩትም። እሁድ ተመልሶ መጣና ነፍሰ ገዳዩ ልጄም ላይ መጣ። ዝምታ የወረሰው ምሽት ነበር። በልቤ እየተሰናበትኩት ለረጅም ጊዜ ስመለከተው አመሸሁ። አላለቀስኩም። ጠዋት ልክ የሰዓት እላፊው ገደብ ሲያበቃ ሲወጣ ሰማሁት። ከጥቂት ደቂቃዎች በኋላ የተኩስ ድምፅ ሰማሁ። ምን እንደተፈጠረም አወቅኩ። ወጥቼ እንኳ አላየሁትም። በኋላ ላይ ሰዎች ሬሳውን ወደ ቤት አመጡት። እኔ ግን የሞተ ሰውነቱን ማየት አልፈለኩም። ስላላለቀስ ሁሉም ልጄን ለአብዮቱ በመስዋዕትነት ያቀረብኩ ቆራጥ ሽማግሌ እንደሆንኩ አስበዋል። ስሙ በጋዜጣ ላይ ወጣ። ባለስልጣናትም በቀብሩ ላይ ተገኝተው ነበር። በኋላ ላይ የእሱን ሞት ለመበቀል ሲባል ጥቂት እስረኞች እንደተገደሉ ሰማሁ። ሞቶም ቢሆን ተጨማሪ ሞትን አስከትሏል። የተረገመ ልጅ፣ የተረገመ አባት። ከጥቂት ጊዜ በኋላ ወደዚህ አካባቢ ለመምጣት የቀበሌ ፍቃድ አገኘው። ከመምጣቴ በፊት ግን አስጋሉ ጋር ሄጄ ዓለማዊውን ሕይወት ትቼ ልመንን እንደወሰንኩ ነገርኳት። እሷም ራሷ ደብረ ሊባኖስ ገዳም ገብታ እንደምትመነኩስ ነግራኝ ተሰናበተችኝ። ይህ ነው እንግዲህ አለ ሽማግሌው። ይህ ነው እንግዲህ ኑዛዜ፣ ልጄን አስገድየዋለሁ። ቀደም በነገርኩ ምክንያቶች የተነሳ እንዲሁም ከተግለህም ጋር ስለሚያያዝ አንተ ብትሰማው ተገቢ ነው ብዬ ነው ለዚህ ነው አለና ፈገግ እያለ ቀጠለ መሞት ፈልጋለሁ መሞት ስለምፈልግና መሞቴም ስለማይቀር ኪኒኖችን እኔ ላይ አታባክ ትልቅ አላፊነት ነው የጣሉብኝ አልኩኝ ለሽማግሌው ስለ ሰው ልጅ ኃጢአት እያስተማርኩ ነው አለኝ ስርየትን ካንተ ማግኘት ፈልጌ አይደለም የፈጣሪን ፍርድ ተጠብቃለሁ ታሪኬን ስነግርህ የምትሰራውን መልካም ስራ እንድትገፋበት ለመክረ ፈልጌ ነው ዓለም በክፋት የተሞላ ነው ግን በዚያው ልክ በመልካም ስራም የተሞላ ነው አንተ የምትሰቃየው ለሌሎች ጥሩ ነገር ለማድረግ ስትል ነው ያ መልካም ስራ አይደለም እስካሁንም ብዙዎች መሞት ቀጥለዋል የሚያሳዝን ነው ግድያ መቼ ይሆን የሚቆመው መቼ ነው ፈጣሪ ለቅሷችንን ሰምቶ መከራችንን የሚያቆመው በህይወት የሚቆዩበትን እያንዳንዱን ቀን ለሚሰቃዩት ቋሚዎች የሚያዝንላቸው መቼ ነው አሁን በቅርቡ ሳገኘው ይህንን ነው የምጠይቀው አለ ሽማግሌው ኮስተር ብሎ ይገባዋል ብዬ አስባለሁ ስል የማያሳምን ደካማ አስተያየት ሰጠው ሌላ ምን ማለት ይችላልው እንዳባት ያደረገው ነገር አስደናቂ ነው ብያምናለሁ ይሁንና ልቡን የሰበረውም ስቃይ እኔንም ተሰምቶኛል አንዳባት ልጁን ስላስገደለ አበጀ ሊባል ሊበረታታ ይገባል በነፍስ ግድያ ውስጥ በመሰማራት የአባቱን ልብ የሰበረ ልጅስ ሊታዘንለት ይገባል የአብራኮቻቸው ክፋዮች የንጹሃን ሰዎች ገዳይ የሆኑ እድለቢስ ወላጆች ሊታዘንላቸው ይገባል ደግሞ እንደማላየው አውቄ ሽማግሌውን ተሰናበትኩት ምንም መድኃኒት አልሰጠውትም እውነተኛው ስቃዩ ከሳይንስ የመፈወስ አቅም በላይ በመሆኑ እንኳን እንደኔ ያለ በቂ አቅርቦት የሌለው የሽምቅ ታጋይ ሐኪም ቀርቶ የትኛውም ኪኒን ህመሙን አይቀንስለትምና ዋልድባ እንደ ሁልጊዜው በሚያስፈራ ሁኔታ ጭር እንዳለ ነው የቁሙታን ገዳም ስቃይ ውስጥ ያሉ ነፍሳት ማቆያ ከተዘጉ ጎጆች ጀርባ የሚያሳምሙ ምስጢሮች ዘብ ጠባቂ ዋልድባ ሰው ያንሾካሹካል እንጂ ጮክ ብሎ አያወራም የኢትዮጵያ አሰቃቂ ታሪኮች ምላስን ሽባ ጆሮንም ደንቆሮ ያደርጋሉና የምመራው የራሴ ህይወትና ያልተጠናቀቀ ትግል ይጠብቀኛል ሽማግሌውን ትቼው ታጋይ ጓደኞቼ ወዳሉበት አካባቢ ሄድኩኝ ተጨማሪ ትግሎች ተጨማሪ አሰቃቂ ታሪኮች አንዳንዶቹ በሹክሹክታ የሚነገሩ አንዳንዶቹ ጮክ ተብሎ የሚነገሩ እንግዲህ ታጋዮች የሚናዘዙት ለሌሎች ታጋዮች ነው ያውም ከመሞታቸው በፊት ያንን ለማድረግ ጊዜ ካገኙ
ወጨ ትንሹን ትልቁ እንዴት በጋታው እንዴት ተሳተቁ አራገሬ አገሬ ራስ ጋይንት ማማው ደብረታቦር የሊቃውን ታምባ የነጋሪት ሀገር እንዴት በቁታራ ታሪክ ይደፈረ ወይ አገሬ አገሬ አዲስ ዘመን በለሳ ቋሊሳ ያየናመና እንዳላሳደጋመን ሁሉ ጀግና ይጫወትበታል የወያኔ ሙና ወይ አገሬ ወይ አገሬ ጎንደር የፋሲል መዲና የነያሱ ዙፋን እንዲያረጀና በነሱም ያደሩ ሆኖ ሊቀር ሆና አገሬ አርማጭሆ ፈልፈልና ተንፈል የጀግኖች መፍለጫ የጎበዞች ክልል እንደምን ይደፈር በምንደኛ ምልምል አይ አገሬ ወይ አገሬ ዳባት የነገት አገር አገሬ ወገራ አገሬ ወፋርግ ወልቃይት ጠገዴ ዳንሻና ሁመራ እንደምን ይደፈር በትግራይ ኩታራ ወይ አገሬ ቋራባ ታጠቅ አገሬ የጀግኖች ጎራ አገሬ አዳኝ አገር አገሬ መተማ በኢትዮጵያ አንድነት አካሉ እንዳልደማ እንዴት በወያኔ ታሪኩ ይግማማ አገሬ ወአገሬ ስሜን ስሜን አምባራስ የነጋሪት አገር ባለብዙ ቅርስ እንዴት በኩታራ ክብሩ ይገሰስ አገሬ ሳህላ ወአገሬ ጸለምት አገሬ በየዳ ደረስ ደራስ ድጅን እንዴት በደረ ይሸንሸን አረ ጃሎ በሉ ጎበዝ ጃሎ በሉ ምንሽር ወሉሉ መውዜር አቀባውሉ ትናንትን ረስቶት ዛሬም እንዳመሉ ተከጀን ተሻግሮ ልባ ይላላሉ ወይ አገሬ ስሜን አገሬ ወገራ በጠገበው ጥይት ለራበው እንጀራ ይህ ነበር ታሪክ በጣም የሚያኮራ በቁም ሊበላህ ነው የራበው አሞራ የሚመነጥረው የሚጠርገው ቢያጣ ወንደርን እንደ ልብስ ሊቀደው ጋሬጣ ያመልቶ ወያኔ ይኸው ልብ አግኝቶ በለስ ቀነውና በቋንቋ ዘናቶ ወልቃየት ጠገዴን ባንሻናው መራን ከጎንደር ለይቶ ሰሊጥ አምርተናል ሰሊጥ እንሸጣለን ይበላኩን ሞልቶ እንቋይ ሲጠባጥር ወልቃየት ልብ ይበል አርማጭሆም አዳምጥ ትግራይ ያበቅላሉ አንዳ ገዳ ሰሊጥ ተርቦ ተጠምቶ የሚቀምሰው ሲያጣ ወያኔ ተከዜን ተሻግሮ ሲመጣ ከእንግድነት በቀር መች ነበረው ጣጣ እና ደጋጎቹ የአገር ዘበኞቹ የሀገር ጀግኖች ዘራቸው የጠፋ አይን አውጣ ወያኔ ታሪክ ሲያከረፋ የአባቶቹ ንብስት ገበሬው ሲቀማ ሁመራ ተመርቶ መቀሌ ሲለማ ምን አለ አርማጭሆ ምን አለ ወገራ ይህንን ሲሰማ በሰሚው ግራ ነው እንዲህ ያለ ነገር የአርማጭሆ ሱሪ የወልቃዎች ሱሪ የወፋርግ ሱሪ መች እንደዚህ ነበር ሰሜን አርማጭሆ ወልቃይት ጠገዴ ማረሻው ምንሽር መጎልጎያው ጓንዴ የሚለው ቀረርቶ ውሸት ነበር እንዴ አንበሳ ተኝቶ ጊደር ሸናችበት ከምን ያለው ጊዜኛ ደረስበት የአንበሳ ልጅ ሙቶ የጅብ ልጅ ገነነ አላሳልፍ አለ ጸጉሩ እየበነነ ይባል የነበረው እውን እውነት ሆነ ሰሜን አርማጭሆ ወልቃይት ጠገዴ እንዴ እንደዋዛ ስሙን ለወጠ እንዴ ወገረና ስሜን አርማጭሆም አብሮ ለትግሬ ጉልተኛ ተከዜን ተሻግሮ ገብሮ አውቃሎ ቅመን ምጥን ሽሮ የትግሬ ህዝብ ሲራብ ቆርሶ ባጎረሰ መሶብ ቤት ሆነና እጁን ተለከሰ ተፈርቶ ተከብሮ ጀግናው እንዳልኖረ በአይን ያውጣ ወያኔ ቤቱ ተደፈረ የወልቃየት ጎበዝ የጠገዴ ጀግና ቤቱ ተደፈረ ቀየው ተወረረ ዘመን አረጀና ያንን ጀግና ትውልድ የኖረ ተፈርቶ እንደምን ይስለው በቋንቋ ዘናጥቶ ወይ አገሬ ራገሬ አገር አጥፋረም በአገሬ ሲስፋፋ ሁሉም ተዳከመ የሚያርመው ጠፋ የጊዜ ጉዳይ ነው እኔ አልቆርጥም ተስፋ አገሬ ነው የሚል ኢትዮጵያዊ ሁሉ ጥቃቱ ይሰማው ሲቆረስ አካሉ አገሬ ነው የሚል ኢትዮጵያዊ ሁሉ ጥቃቱ ይሰማው ሲቆረስ አካሉ እንደዚህ ያለ ዜማ ዘንድሮ አርማጭሆ በወየታው ልቅሶ ለሱዳን ሲከለል መሬቱ ተቆርሶ አረጃ አርማጭሆ አረጃ ደራፊ ይቀደድ ጀመረ እንደ ጨርቅ ራፊ አንተ ክፉ ዘመን ነፍስን አይማረው የወንዶቹን አልጋ ትንኝ ወረረው የወንዶቹን ማሳ የህዝቡን አቅመርስት ሱዳን አርማጭሆን ከብት አሰማራበት ዘወዳን እንዳልቆርን እንዳልኖርን ነው በጠረፍ ተበቃ በራሳችን ሰዎች እንዴት እንጠቃ ወደዚህ በስደት የነገር ይብቃ ከአባቴ ባድማ ፈጋት ታፍሱበት እሳቱ ቢጠፋረ መጣለበት ዑመራ መሰማ መሰማ ዑመራ መተደፍራው ቃል በጠላት ወረራ ዛሬ አስተካን እንጂ ኩባላ ጋራ ሱዳን ሲያውቀናል በቅርቡም በሩቁ ይላን ለነሐጎስ ለነትግል ብርቁ ከዛሬ በስተቀር ነገር ለማያውቁ ውሽልሽል ነው እርቁ አውድማ ይለቅለቅ በሮቹም ማይራቁ እንኳን ከቀያችን ተተት ብሎ ገብቶ ከሩቁ ያውቀናል ሱዳን መዘንግቶ ለጀግኖቹን ከህዝቡን አዝመርስ እንዴት እናያለን ሱዳን ሲኮስበት የትግራይ ምንደኞች እየተሳሳቡ ብዙን ብንላቸው ሊሸጡን አሰቡ ኢትዮጵያዊ ስማን ልብ አያም ሆናል ዳሩ ከተፈታ ከኋለ ካደረ አይሰማ ያለ ድርቡሽ እንደገና ቋራን አቃጠለ የአርማጭሆን መሬት ድርቡሽ ተካፈለ ኧረ ቆሉብን ኧረ ፈጡብን እንጠብቃለን እስኪያወቁብን ምን ትጠብቃለህ ከወያኔ መንጋ አካልህን ሲያፈርሰው እንደ ደዌ ስጋ ሰሜን አርማጭሆ ወልቃይት ጠገዴ አርግዟን አልተገላገለም ገና ምተይዟን ፈራን አላልናቸው እርዱን አላልናቸው እነሱን እንደዚህ ምን አስጠዘናቸው ለሱዳን ጥንቅና ማን ነው ያቆማቸው ተላላ ነው አገር ተላላ ነው ይጓዛል እንደ ሰው በየበሩ ቁሞ ጀግና ካልመለሰው ጠላትና ምንጊዜም ጠላት ነው አስቀድሞ ማጥፋት አሾክሷችሁ ነው ይላል አልማጭሆ
ለለ ፕሮግራማችን በዚህ ተናቀቃል ይሄንን ፕሮግራም ነገጣስ ካን ዲስከስስ እንዲም ከታቋለ ከ7 እስከ 9 ሰዓት በድጋሚ እናስተማለን ተናምሹ አሽራ ካለ በደል አይ በደል